Voice of America. ጠቅላይ ሚኒስትር ዶክተር አብይ አህመድ ዋሽንግተን ይገኛሉ። ጠቅላይ ሚኒስትሩ ዋሽንግተን ዳለስ አየር ማረፊያ ሲደርሱም በአሜሪካ የሚኖሩ ከፍተኛ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ደማቅ አቀባበል አድርገውላቸዋል። የጠቅላይ ሚኒስትሩ የአሜሪካ ጉዞ የመንግስት ለመንግስት ግንኙነትን መሰረት ያደረገ አይሆንም ተብሏል። በአሜሪካ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ተገናኝተው መወያየትን ዋና ዓላማው ያደረገ እንደሚሆን ተገልጿል። ጠቅላይ ሚኒስትር አብይ ግንቡን እናፍርስ ድልድዩንም እንገንባ በሚል መሪ ቃል የሚያደርጉት ይህ ዛሬ የጀመሩት ጉብኝት በአጠቃላይ በአሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን እየተካሄደ ያለው ሁለንተናዊ ለውጥ አካል ሆነው ለሀገሪቱ ልማትና እድገት አስተዋጽኦ እንዲያደርጉ ያለመ ነው። ባልደረባችን ሰለሞን አባተ ከአውሮፕላን ማረፊያው አቀባበል ጀምሮ ዛሬ ለጠቅላይ ሚኒስትሩ ጉብኝት የወጣውን መርሃ ግብር እየተከታተለ ይገኛል። አነጋግሬዋለሁ። እንዴት አመሸህ ሰለሞን?
እንደምን አመሸህ ሰለሞን ሞክሼ።
ጠቅላይ ሚኒስትር አብይ አህመድ ዛሬ ገብተዋል እና አሁን አንተ የት ነው ያለኸው?
አሁን ያለሁት ሰለሞን ወተርጌት ሆቴል ውስጥ ነው። በነገራችን ላይ ጠቅላይ ሚኒስትሩም ያረፉት እዚሁ ነው። ወተርጌት የመጣሁበት ምክንያት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላለፉት 27 ዓመታት መከፋፈል ላይ ቆይታ እንደነበረ ይታወቃል። እና ለብዙ ጊዜ ተከታታይ የሆኑ ጥረቶች ሲደረጉ ነበረ ቤተክርስቲያኒቱን ለማስታረቅና ወደ አንድ ለማምጣት። ይሁን እንጂ ብዙዎቹ ከሽፈው አሁን በመጨረሻ ላይ የተጀመረው ድርድር ስኬታማ የሆነ ይመስላል። በተለይ በቅርቡ ጠቅላይ ሚኒስትሩ አባቶችን ሰብስበው ጉዳዮቻቸውን እንዲፈቱ ከጠየቋቸው ወዲህ ሁሉም የመቻቻል መንፈስ፣ የመግባባት መንፈስ ይዘው ጥረታቸውን አጠናክረው በዛሬው ዕለት እንግዲህ የሚጠበቀው ያንን የቤተ ክርስቲያኒቱን ውህደት በይፋ ያውጃሉ ተብሎ ነው። ይሄ መድረክም የጠቅላይ ሚኒስትሩ የአሜሪካ ጉብኝት የመጀመሪያው ስራቸው ሆኗል። ብፁዓን አባቶችንና የእምነት መሪዎችን ሰብስቦ ማነጋገር እና ወደዚህ ስብሰባ እየገቡ እያሉ ሰሎሞን አንድ አባት አነጋግሬ ነበረ። ስብሰባቸው ሀሳብ ምን እንደሆነ የሚጠብቁት የሚከተለውን ብለውኛል።
እንደምንዋሉ። ምንድን ነው አሁን የምትጠብቁት ከዚህ ስብሰባ?
ይህ ስብሰባማ ለኢትዮጵያ ቤተክርስቲያን ትልቅ ብስራት እና የሁለቱ ሲኖዶሶች አንድነት ውህደት የሚበሰርበት የድል ቀን።
ጨርሳችኋል ስራችሁን፣ ንግግራችሁን፣ ድርድራችሁን?
እሱን እንግዲህ አባቶች አሁን የሚገልጹት ነው የሚሆነው። እኛ እንጠብቃለን፣ ብስራት ነው።
ከዚህ በፊት ከጠቅላይ ሚኒስትሩ ጋር የተገናኛችሁበት አጋጣሚ አለ? በስልክም ቢሆን በመልእክተኛም ቢሆን?
በመልእክተኞች። አዎ፣ ጠቅላይ ሚኒስትሩንም ጉዳይ ያውቁታል። እሳቸውም አደራ ሰጥተዋል፣ ምሳን ጊዜ ተነጋግረዋል። ስለዚህ እሳቸው ከፍተኛ ክታል ለፍትለ ዛሬው ድላቸው።
ስለዚህ ዛሬ ይህንን ውህደታችሁን ልታበስሩ ነው ማለት ነው? ከጠቅላይ ሚኒስትሩ ጋር የምትገናኙ
እዚህ አሁን የሚገኙት ከኢትዮጵያ የመጡ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ልዑካን፣ ብፁዓን አባቶችና እስከ ዛሬ ድረስ በስደት ያለው ቅዱስ ሲኖዶስ ሲባል የነበረው ልዑካንና ብፁዓን አባቶች ናቸው። አሁን በኋላ በዚህ በወተርጌት በሚደረገው ስብሰባ ላይ ከጠቅላይ ሚኒስትሩ ጋር በድርድር ላይ የነበሩበትን ውጤት ያሳውቃሉ ተብሎ እየተጠበቀ ነው። የምትመለከቷቸው ብፁዓን አባቶች ወደ አዳራሹ ሲገቡ ነው። ጠቅላይ ሚኒስትሩ ውስጥ ይጠብቋቸዋል።
እንደገና ወደ ኤርፖርት ልመልስ። ወደ ጠቅላይ ሚኒስትሩ አቀባበል እንዴት ነበረ? አብረዋቸው የመጡት ሌሎች ከፍተኛ ባለስልጣናት አሉ።
ዛሬ ከማለዳ ጀምሮ ዳላስ ኢንተርናሽናል አይሮፕላን ጣቢያ ላይ እየጠበቅናቸው ነበረ ጠቅላይ ሚኒስትሩን። እንደመጡ ጠቅላይ ሚኒስትሩን እዛ ማግኘት አልቻልንም አይሮፕላን ጣቢያው ላይ። በእርግጥ ማንም ሊቀበላቸው የሄደ ብዙ ሰው ቢኖርም በቅርብ አላገኘናቸውም። ወዲያው ከአይሮፕላናቸው እንደወረዱ የጸጥታ ሰዎች ወደ ማረፊያቸው ነው ይዘዋቸው የተጓዙት። ነገር ግን እዚያው ቆይቼ አንድ ላይ ባይሆንም በተለያዩ አይሮፕላኖች ቢሆኑም አብረዋቸው የመጡ የመንግስት ሹማምንትን አግኝቼ ነበረ። አንደኛው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ነበሩ። ጠይቄያቸው ነበር።
ይቅርታ ክቡር ሚኒስትር፣ እንኳን ደህና መጡ።
እንኳን ደህና ቆያችሁ። ሰላም እንደምናደራለ። ጉዞ በጣም ጥሩ ነው። ዌ አር ቬሪ ኤግዛይትድ ቱ ቢ ሄር። በጣም ደስተኞች ነን። እንግዲህ ሁላችሁም ደስተኛ ሆናችሁ እየጠበቃችሁን እየሰማን ያለን
እንሰማለን ሚሉን መስማት ብቻ ሳይሆን እናዳምጣለን። ከዛ በኋላ በጋራ አብረን እንሰራውን ስራ እንሰራለን።
ከውጭ ጉዳይ ሚኒስትሩ ቀደም ብለው ደግሞ ሰለሞን ወደ ዋሽንግተን የገቡት የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዝዳንት አቶ ለማ መገርሳ ነበሩ። አቶ ለማ እንደደረሱ እዚህ አየር ጣቢያው ላይ ተጠብቆ ሲጠባበቅ የነበረ ብዙ ሰው በብዙ እልልታና በብዙ ጩኸት ነው የተቀበላቸው። እንደውም ምናልባት ጠቅላይ ሚኒስትሩ በዚህ በኩል መጡ እንዴ ብዬ ነበረ አስቤ ነበረ። ግን ጠጋ ብዬ ስመለከት አቶ ለማ መገርሳ ነበሩ። ነገር ግን አቶ ለማ መገርሳ ወደ መኪናቸው ሲሄዱ በጣም ብዙ ጥበቃ ነበረ። በአካባቢያቸው ብዙ የጸጥታ ሰዎች ነበሩ። የተጠናከረ የጸጥታ ስራ ነው እየተሰራ ያለው። በነገራችን ላይ ግን እንደዚያም ቢሆን በግቢያ ውስጥ አንዳንድ ሀሳቦቻቸውን ጠይቄያቸው ነበረ። ምልልሳችንን እናዳምጥ ሰሎሞን።
ይቅርታ፣ አቶ ለማ መገርሳ ናቸው አሁን የገቡት።
አቶ ለማ
እንኳን ደህና ቆየህ።
በጣም ደስ የሚል ነው። እንግዲህ ያው ወደፊት ደግሞ እናየዋለን። ግን ደስ ይላል።
ክቡራትና ክቡራን፣ አቶ ለማ መገርሳ ዳላስ አይሮፕላን ጣቢያ እንዳረፉ አቀባበል ተደርጎላቸዋል። አሁን ወደ ማረፊያቸው እየሄዱ ነው።
ሰለሞን፣ በዚሁ ወቅት በኢትዮጵያ የዩናይትድ ስቴትስ አምባሳደርም አብረው እንደመጡ ተሰምቷል እና እሱ የምታውቀው ነገር ካለ?
አሁን አምባሳደሩን አግኝቻቸው ነበረ። በእርግጥ አብረው አይደለም የመጡት ከጠቅላይ ሚኒስትሩ ጋር። እሳቸው በመደበኛ የኢትዮጵያ አየር መንገድ በረራ ነው የመጡት። እራሳቸውም እንደዚህ ብለውኛል። ከጠቅላይ ሚኒስትሩ ጋር ጉዞ ጋር ምንም ግንኙነት የለኝም፣ የአጋጣሚ ጉዳይ ነው ብለውኛል። እንደው ለማገዝ ከቻልኩኝ ግን አብሬያቸው ለመሆን ከቻልኩኝ ግን በማንኛውም ጊዜ ዝግጁ ነኝ ብለውኛል። እና የጠቅላይ ሚኒስትሩን ያለፉት 100 ቀናት ስራ በእጅጉ አድንቀዋል። በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክ ሬነር ያሉኝን እዚህ እንስማው።
ኢትዮጵያ ያለችበትን ሁኔታ እንዴት ይመለከቱታል? የጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ መምጣትንስ እንዴት ይመለከቱታል?
We're really excited. It's an extraordinary moment for Ethiopia. Prime Minister Abiy has in a very short period of time, just a little over 100 days.
በጣም ደስተኞች ነን። ለኢትዮጵያም ዛሬ ታላቅ ቀን ነው። ጠቅላይ ሚኒስትር አብይ ስልጣን ላይ ከመጡ ከመቶ ቀናት ጥቂት በዘለለ የስልጣን ጊዜያቸው የዜጎችን ሕይወት ለማሻሻል የሀገሪቱን ኢኮኖሚ የተሻለ ደረጃ ላይ ለማድረስ ባላቸው አቅም ሁሉ እየሰሩ ይገኛሉ።
በሀገሪቱ ላይ የሚጠበቁ ለውጦችን በተመለከተ ዩናይትድ ስቴትስ የምትሳተፍበት አጋጣሚ ይኖራል?
Well, yes, I think so. I mean, we've been a very long-standing partner of Ethiopia. There are things that we will continue to do. Certainly our development assistance primarily.
አሁን እንደሱ እንደሚሆን አስባለሁ። ከኢትዮጵያ ጋር ያለን ወዳጅነት የረጅም ጊዜ ነው። በኢትዮጵያ ከዚህ ቀደም የጀመርናቸው ስራዎችን እንቀጥላለን። በተለይም በእድገት ዙሪያ እርዳታችን ይቀጥላል። እንዲሁም በትምህርት ሕክምናን የተመለከቱ ስራዎችን በማስቀደም በመልካም አስተዳደርና ዲሞክራሲ እንዲጠናከር የምናደርገውን እገዛ በእርግጠኝነት በስፋት እንቀጥላለን። ከዚህ በተጨማሪም ለረጅም ጊዜ ስንሰራበት የቆየነውን የደህንነት ጥበቃን ስራ በማጎልበት እገዛችን በተጠናከረ መልኩ ይቀጥላል። ሌላው ደግሞ የሀገሪቱ ምጣኔ ሀብት እድገት መቀጠል አለበት። እድገትን ሊያመጡ የሚችሉ ግብአቶችን በማመቻቸት ብቻ ሳይሆን በማስተዋወቅም ዙሪያ በስፋት በመስራት እድገቱን ለማስቀጠል እንሰራለን። ጠቅላይ ሚኒስትሩና የመንግስት አካላት በንግዱ ዙሪያ የተስማሙበትን የስራ እቅድ ለዩናይትድ ስቴትስ የንግድ እንቅስቃሴም ከፍተኛ አስተዋጽኦ እንደሚኖረው ነው የማስበው።
ከጠቅላይ ሚኒስትሩ ጋር ተጉዘው ገና መድረሶ ነውና ያጋጣሚ ጉዳይ ነው ወይስ?
Well, let me clarify. I did not arrive with the prime minister. We both arrived this morning.
ይሄንን ግልጽ ላድርግልህ፣ ከጠቅላይ ሚኒስትሩ ጋር እዚህ ደርሰናል። እኔ ለስራ ነው ወደዚህ የመጣሁት። የጠቅላይ ሚኒስትሩ ዋነኛ ጉብኝት ዓላማ በዩናይትድ ስቴትስ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያንን ለማግኘት ነው። እኔ ይሄንን በተመለከተ አይደለም ወደዚህ የመጣሁት። ከዚህ ጋር በተያያዘም ምንም የምሰራው ነገር የለኝም። እዚህ የተገኘሁት ግን ጠቅላይ ሚኒስትሩ እዚህ በሚቆዩበት ጊዜ የሚያስፈልጉ ድጋፎች ካሉ የምችለውን ለመርዳት ነው። በዚህ ደግሞ ክብር ይሰማኛል።
እንግዲህ ሶሎሞን የዛሬው ከጧት ጀምሮ ያለው ውሎ ይሄንን ይመስላል። አሁን ጠቅላይ ሚኒስትር አብይ አህመድ በዚህ በአዳራሹ ውስጥ ተገኝተው የአባቶችን ስብሰባ እየመሩ ናቸው። በጣም ቆቅ ያለ ነገር አዝማሚያ ነው የማየው። በአባቶቹ መካከል እርቅ ሰላም መስፈኑ በግልጽ ይታያል። ከትናንትና በስቲያም በነገራችን ላይ በዋሽንግተን ዲሲው ቅዱስ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን የጋራ የጸሎት ስነስርዓት አካሂደው ነበረ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ዛሬም ሌሎች ፕሮግራሞችን እንደዚሁ ያስተናግዳሉ። ከንግድ ሰዎች ጋር፣ ከፖለቲካ መሪዎች ጋር፣ ከማህበረሰብ መሪዎች ጋር ዛሬና ነገ ይውላሉ። ከነገ በስቲያ ቅዳሜ ግዙፍ የሆነ የኢትዮጵያውያን ስብሰባ ይኖራል ዋሽንግተን ዲሲ ላይ። ከ25-40 ሺህ የሚሆኑ ኢትዮጵያውያን ይገኛሉ ተብሎ ነው የሚጠበቀው። በዚያ ላይ ንግግር ያደርጋሉ። ከዚያ በኋላ ደግሞ አነስ ባለ መድረክ ደግሞ ከተለያዩ የማህበረሰቡ ተጠሪዎች ጋር ውይይት ያካሄዳሉ። የጥያቄና መልስ ዝግጅት ይኖራል ተብሎ ይጠበቃል። እሁድ ወደ ምዕራብ ዩናይትድ ስቴትስ ተጉዘው ሎስ አንጀለስ ላይ ተመሳሳይ ግዙፍ የሆነ ስብሰባ ይመራሉ። ሰኞ ደግሞ ወደ ሚኒያፖሊስ ማዕከላዊ ምዕራብ ዩናይትድ ስቴትስ ይጓዙና ሚኒያፖሊስ ላይ እንደዚሁ አይነት ሰፊ መድረክ ሰኞ ዕለት ይመራሉ ተብሎ ይጠበቃል። ማክሰኞ ደግሞ አቶ ለማ መገርሳ እዚያው ሚኒያፖሊስ ውስጥ ግዙፍ የሆነ የኦሮሞ ማህበረሰብ ስብሰባ ላይ ተገኝተው ንግግር ያደርጋሉ፣ ውይይት ያደርጋሉ ተብሎ ይጠበቃል። በነገራችን ላይ ሚኒሶታ በዩናይትድ ስቴትስ ግዙፍ የሆነ የኦሮሞ ማህበረሰብ ዳያስፖራ ያለባት ግዛት ነች። በዚህ ምክንያት ነው እንግዲህ የአካባቢው ነዋሪዎች ጠይቀዋቸው አቶ ለማ መገርሳ ንግግር የሚያደርጉት። ይህንን ይመስላል አሁን ለጊዜው ያለኝ ሰሎሞን። ተጨማሪ መረጃ ደግሞ እንዳገኘው እመለሳለሁ።
አዎ፣ በተለይ አሁን እየተከታተልክ ያለኸው ጠቅላይ ሚኒስትሩ የሚመሩት ኢትዮጵያ ሃይማኖት መሪዎች ስብሰባ አዲስ ነገር ካለ በሱ ቆጭ
እመለሳለሁ። እሺ፣
አመሰግናለሁ።
አመሰግናለሁ ሰሎሞን።
አድማጮች፣ ባለፉት 27 ዓመታት ተለያይታ የቆየችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እርቅ አውርዳ ሁለቱ ሲኖዶሶች ወደ አንድ መምጣታቸውን ዛሬ አውጃለች። ስነ ስርዓቱ የተካሄደው በዋሽንግተን ዲሲ ዎተርጌት ሆቴል ውስጥ ዩናይትድ ስቴትስን ለመጎብኘት ዛሬ የገቡት የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ በተገኙበት ነው። ሰለሞን አባተን በዚህም ላይ አነጋግሬዋለሁ። ሰላም ሰለሞን፣ ሰበር ዜና ይዛል ከጠቅላይ ሚኒስትር አብይ አህመድ የዋሽንግተን ጉብኝት ጋር በተያያዘ።
ፍትህን ነው እንግዲህ ቀደም ሲል በመግቢያው ላይ እንደጠቀስከው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ውስጥ ሲኖዶስና በስደት ያለው ሲኖዶስ በሚል ምክንያት ለ27 ዓመታት ተለያይታ ከቆየች በኋላ ዛሬ ወደ አንድ ቤተክርስቲያን፣ ወደ አንድ ሲኖዶስ መምጣቷን በይፋ አውጃለች። ይህንን ያወጀችው ጠቅላይ ሚኒስትር አብይ አህመድ ለስድስት ቀናት የሚቆየውን የዩናይትድ ስቴትስ ጉብኝታቸውን በጀመሩበት በዛሬው ዕለት ነው። ጠቅላይ ሚኒስትሩም የመጀመሪያ ስራቸውን ያደረጉት ዋሽንግተን እንደገቡ ይህንኑ ከአባቶች ጋር በተደረገው መድረክ ላይ መገኘትን ነው እና በጣም የደመቀ ጠቅላይ ሚኒስትሩም እንኳን ደስ አላችሁ ብለዋቸዋል እዛ የተሰበሰቡትን አባቶች።
በኢትዮጵያ የሚያስብ የሚደግሙ ኢትዮጵያን ስባል ሀገር ኢትዮጵያውያን የሚባሉ ህዝቦች እንዳሉ የሚያስብና የሚያምን ማንኛውም ሰው ዛሬ ደስታ ይሰማዋል። ኢትዮጵያ ከዚች ቅድስት ታላቅ ቤተክርስቲያን ውጪ አትታሰብምና የኦርቶዶክስ ቤተክርስቲያን ልዩ ትኩረት ሰጥቶ ንግግሩ፣ ውይይቱ፣ እርቁ፣ ሰላሙ እንዲመጣ ያስፈለገበት ዋናው ምክንያት ኦርቶዶክስ ሀገር ስለሆነች ነው። የዓለም መንግስታት ይህንን ጉዳይ እንደ ሀገር ወስደው እርቁን እንዲሰሩ ለምን እንዳልፈቀዱ አይገባኝም። ኦርቶዶክስ ቤተክርስቲያን የኤርትራን፣ የጅቡቲን፣ የብሩንዲን፣ የዩናይትድ አረብ ኤሚሬትስን ህዝብ የሚያክል ህዝብ የሚበተት ያላት ታላቅ ታሪክና ስም ዝና ያላት ከራሷ ተርፋ ለሀገሯም ለአፍሪካም የምትበረች ቤተክርስቲያን ማስታወቃ በመካከላችን ብቻ ካለን ሌሎች እንደ አንድ ተቋም ብቻ አስሮ ዝም ማለታቸው የሚያስገርም ነገር ነው። ኦርቶዶክስን የሚያክል እድሜ ጠግበት ብዙ ሚሊዮን ህዝብ ያለው ትውፊት ያለው ታሪክ ያለው ተቋም ዓለም ላይ የሌለ ቢሆንም አንድነቷን በማጣት ሌሎች ሲያግዱ ኖረዋል። የእሱ አንድነት ለኢትዮጵያ ብቻ ሳይሆን ለአፍሪካ በተለይም ለምስራቅ አፍሪካ ትልቅ ስፍራት ትልቅ ዜና እንደሆነ ይሰማኛል። በተግባርም የምናየው ይህንን ይሆናል። በህብረት የመጀመሪያው ጉባኤ በዋሽንግተን በተዋዘ የሆነ ቢሆንም በሀገራችን በሚሊኒየም አዳራሽ የሚካሄደው ትልቁና መክፈቻው ጉባኤ ላይ ሁላችንም በጋራ ተገኝተን የዚችን ቤተክርስቲያን እርቅ፣ ሰላም፣ አንድነትና ከራሱ አልፋ ኢትዮጵያን እንደምታስታውቅ በይፋ የሚበሰርበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ነገር ግን አዲስ አበባ ላይ ብቻ ሳይሆን በመላ ሀገሪቱ በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ ይህ የእርቅ ፕሮግራም እና ኮንፈረንስ እየተካሄደ በፖለቲካ የተጣሉ ቡድኖች፣ በብሔር የተጣሉ ቡድኖች፣ በሃይማኖት የሚቃረኑ ቡድኖች ከእርቅና ከሰላም የሚገኘውን ደስታ ከእርቅና ከሰላም የሚገኘውን ድል እነሱን መቋደስ እንዲችሉ ኦርቶዶክስ ቤተክርስቲያን ራሷን ማስታወቅ ብቻ ሳይሆን የኢትዮጵያን እርቅ በሬ የሚከፍት ስራ በሚቀጥሉት ወራት በተከታታይ በመስራት ኢትዮጵያችን ውስጥ ያለው ፍራቻ፣ ቅራኔ እየቀነሰ ወደ አንድ ወደ መደመር ወደ መልካምነት የሚመጣበትን ብስራት ዳግም ታሰማለች የሚል ሙሉ እምነት አለን። ዛሬ በኢትዮጵያ ወገኖቻችን ላይ ተገምቶ የቆየው የመጀመሪያው የጥላቻ ግንብ ዋነኛው ምሰሶ በይፋ ተናደ። ይህ ምሰሶ የፈረሰ እንደሆነ በፖለቲካ በዘር በተለያየ ጥቅማጥቅም ጉዳይ ግንቡን ያጠናክሩ ትናንሽ ምሰሶዎች ከዚህ ምሰሶዎች መቆም ስለማይችሉ ትንሽ ተባብረን ገፍተር በማድረግ ፖለቲካችን፣ ሃይማኖታችን፣ ብሔራችን፣ ቋንቋችን፣ ኢትዮጵያዊነታችን በአንድ ጥላ ስር ልዩነታችንን በዚያው ስር እንደወት የሚታይ እንደሚሆኑ ሙሉ ተስፋ አለኝ። ይህ ጉዳይ ጊዜ ያጠረ እንዲሆን ከዚህ ጊዜ ቀድሞ እንዳይከናወን እኔ የመራው መንግስት ሚናውን ባለመወጣቱ በይፋ ይቅርታ ይጠይቃለሁ። አባቶች ሰዛሪ ጀምራችሁ እንደ ልማዳችሁ እንደ ባህላችሁ በየለቱ በጸሎታችሁ ምታችሁን ሀገራችን ካለናንተ ጸሎት ውጭ ሰላማም ልማታም ሊዘጋጀት ስለማይችል ስራችሁ ለእኛ መጸለይ፣ እኛን መገሰጽ፣ እኛን ማስታረቅ፣ እኛን መምከር ነውና ይህን ተግባራችን ስፈጽሙ በትህትና ለምናለሁ። አመሰግናለሁ።
አድማጮች፣ በስነ ስርዓት ላይ የበኩላቸውን የተናገሩት መላከ ሕይወት ሀረገ ወይን ብርሃኑ የአደራዳሪ ኮሚቴ ሊቀመንበር ናቸው። ተከታዩም ብለዋል።
አደራዳሪ አባቶቻችን አርቆ አሳቢነት በተለጠን መንገድ በራሳቸው ውይይት ብቻ መፍትሄ አግኝቶ አንድነት ተመስርቷልና በዘመኑ ይህ ሰላምና አንድነት በመገኘቱ እንኳን ደስ አለው። ከብዙ ዓመታት በፊት በተለያዩ አባቶች በተለያዩ ጊዜያት ጥረት ሲደረግበት የቆየውና በአሁኑ ሁለተኛ ዙር የሰላምና አንድነት ጉባኤ ከአንድ ዓመት በላይ የተደከመበት ሂደት በደቂቃዎች በአጭር ውይይት መፍትሄ እንዲያገኝ ላደረጉ አባቶቻችንም ያለንን አክብሮት እንገልጻለን። ባጭር የስልጣን ዘመኖ እያሸናገሩት ያለው ዘርፈ ብዙ ጥረትና ውጤት ብዙ ማለትን የሚያስችል ቢሆንም ካለን